ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 16 ቀን 2015 ዓመተ ምህረት ነው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሰኔ 16 ቀን 1298 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ?
እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ
በሶማሌ ቀብሪ ዳሃር የኦነግ ብልጽግና መከላከያ ንጹሃንን እየገደለ መሆኑ ተሰማ። ዛሬ ረፋድ ላይ ሶማሌ ቀብሪ ዳሃር ቀበሌ 08 አንድ የመከላከያ ሰራዊት አልባሳትን የለበሰ ግለሰብ አራት ሰዎችን ገድሎ ሶስቱን ማቅሰሉ ተሰምቷል። ናሮች እንደገለጹት ግለሰቡ በመጠጥ ሰክሮ ሰባት ሰዎችን በጥይት የመታ ሲሆን አራቱ ወዲያው ህይወታቸው ሊያልፍ ችሏል። የቀብሪ ሊቀመንበር ከሟቾቹ አንዱ ናቸው የተባለው የወታደር ልብስ የለበሰው ይሄው ግለሰብ በመጨረሻም ራሱን አጥፍቷል። ድርጊቱ በተፈጸመበት አቅራቢያ የሀገር መከላከያ ሰራዊት ካምፕ ይገኛል ያሉት ኗሮቹ የገዳዩም ከወታደሩ ውስጥ አንዱ እንደሆነ ገልጸዋል። በኦሮሞና በቤንሻንጉል ጉሙዝ አዋሳይ ቦታዎች በተከሰተ የጸጥታ ችግር ምክንያት የመሰረታዊ ፍጆታዎች የዋጋ ንረት ተባብሶ መቀጠሉ ተገለጸ። ለአራት ወራት ተቋርጦ የነበረው የምዕራብ ወለጋ ዞንና ካማሺ ዞን የሚያገናኘው መስመር የትራንስፖርት አገልግሎት ቢጀምርም መሰረታዊ የፍጆታ እቃዎች ላይ የሚስተዋለው የዋጋ ንረት ተባብሶ መቀጠሉን ነው ኗሪዎች የገለጹት። በጸጥታ ችግር ምክንያት ባለፈው መጋቢት ወር ላይ ሁለት ዞኖች የሚያገናኘው መንገድ ከተዘጋ ከአራት ወራት በኋላ ባለፈው አርብ ተከፍቶ የትራንስፖርት አገልግሎት መጀመሩን ተከትሎ የተለያዩ ምርቶች ወደ ዞኖች እየገቡ ቢሆንም የዋጋ ንረቱ ግን ተባብሶ ቀጥሏል። በምዕራብ ወለጋ ዞን ጊምቢ ከተማ ኗሪ ብራኑ ቶሌራ ኗሪዎች እንደተናገሩት መንገዱ ቢከፈትም በመሰረታዊ የፍጆታ እቃዎች ላይ የተደረገው ጭማሪ እጅግ ከፍተኛና ከኗሪው የመግዛት አቅም በላይ መሆኑን ገልጸው ከዋጋው ጭማሪ ባለፈ ከፍተኛ የፍጆታ ምርቶች አቅርቦት ችግር መኖሩንም ተናግረዋል። ሌላኛው የከተማው ኗሪ ሸጌ ያሚ በከተማዋ እንደ ሽንኩርትና ቲማቲም ያሉ የአትክልት ምርቶች በኪሎ ከ100 ብር በላይ እንደሚሸጡ ጠቅሰው በዚህም ዋጋ ቢሆን ምርቶችን ለማግኘት ግን አስቸጋሪ ነው ብለዋል። እንዲሁም በአካባቢው ጤፍ በኩንታል ከ10000 ብር በላይ እንደሚሸጥ የተገለጸ ሲሆን እንደ ባቄላ፣ ሽምብራና ስንዴ የመሳሰሉት የእህል ምርቶች በኩንታል ከ7 እስከ 8000 ብር እንደሚሸጡ ተመላክቷል። ይህም ሆኖ ምርቶችና የሸቀጥ እቃዎች ማግኘት በበቂ ሁኔታ አለመቻሉን የገለጹልን ኗሪዎቹ ማህበረሰቡ ከፍተኛ መማረር ውስጥ ገብቷል። መንገዱ ተከፍቶ የመሰረታዊ ፍጆታዎች መግባት ቢጀምሩም በንግድ ስርዓቱ ላይ በቂ የሆነ ያገዛዝ ቁጥጥር አለመኖሩን በስጋቱ ነጋዴዎች አማካኝነት የፍጆታ እቃዎች እጥረት የዋጋ መናር እንዲከሰትም ሆኗል። ኗሪዎቹ አክለው በካማሺ ዞን እና በምዕራብ ወለጋ ዞን ነጆ ከተማ ወሳኝ ቦታዎች ላይ አሁንም የተወሰኑ የጸጥታ ችግሮች መኖራቸውን ጠቅሰው በእነዚህ ስፍራዎች የትራንስፖርት አገልግሎት በጸጥታ ኃይሎች እጀባ እየተሰጠ እንደሚገኝ ተናግረዋል። በዚህም ምክንያት የአካባቢው ህዝብ በተደጋጋሚ በሚከሰቱ በጸጥታ ችግሮችና በኑሮ ውድነቶች እየተሰቃየ እንደሆነ ገልጸውልናል። ገበሬው ማዳበሪያ የተከለከለው እጥረት ተከስቶ ሳይሆን የገበሬው ልጅ ፋኖ በእጃዙር ለማስገበር አላማ አንግቦ ነው ተባለ። ይህን ደግ ባላገሩ ገበሬው ማዳበሪያ ከልክለው በሆነ ዘመቻ ቻይና ውስጥ በወራሪዎች አልገዛም ያሉ የቻይና የገጠር ቀበሌ ማዳበሪያ በመከልከል እንዲገብሩና እንዲገዙ ለማድረግ ይችላል እንደነበር ታሪክ ይነግረናል። ዛሬ አማራ ገበሬ ላይ የተሞከረ ያለው የሆነው ገበሬውን በማዳበሪያ አሳበው ካስገዙት ብዙ ላብ የፈሰሰበት የአማራ ህዝብ ትግል ውሃ ይበለዋል። ምክንያቱም ለአማራ ህዝብ ትግል ገበሬው የጀርባ አጥንት ነው። ልጆችን አልሰጥም ብሎ ራሱን እንደጫካ አድርጎ እየደበቀ ቀለብ እየሰፈረ አብዛኛውን ጊዜ ደግሞ መሳሪያውን አውጥቶ ከፊት እየቀደመ እየተዋደቀ ለአማራ ፋኖና ህዝባዊ ኃይሉ ያንበሳውን ድርሻ ይወስዳል። ዛሬ ካልተዘራ ነገ የሚራበው ቅድሚያ ከተሜው ሲሆን ከራበ ደግሞ ለጥላት ተገብራለ። ማዳበሪያ መከልከል እንደ ወያኔ አማራውን በተዘዋዋሪ በኢኮኖሚ የማድቀቅ ሌላኛው የፕሮጀክቱ አካል ሲሆን የአማራን ህዝብ በረሃብ ልምሻ አርጎ እጁን እንዲሰጥ የማድረግ ፕሮጀክት መሆኑን ተረቱ ደጉ ገበሬ ድምፁን ሊያሰማ ከተማ ሲመጣ የከተማው ህዝብ ሁሉ ግልብጥ ብሎ አብሮት ድምፅ ሊሆነው እንደሚገባም ተገልጿል። በማህበር ይሁን በግል ገበሬው ድምፅ ሊያሰማ ከተማ ሲመጣ የከተማው ህዝብ መመገብ ውሃ ማጠጣት ብርታት መሆን ያስፈልገዋል። የአማራ ህዝብ በአንድነት ከአማራ ገበሬ የተቃውሞ ከፊት መሰለፍ አለበት። ገበሬው እያነባ ከተሜው ድረቱን አስቶ ቀና ብሎ መሄድ አይችልም የሚል መልእክትም ተላልፏል። ገበሬው እያነባ በአንጀት ምግብ ሊወርድም አይገባም። ገበሬው ላንቴ መኖር ያለውን ግንባር ቀደም ዋስትናውን መገንዘብና ከገበሬው ጎን በመሰለፍ የአርሶ አደሩን ድምጽ ማስተጋባትና ተቃውሞው በጋለ መንገድ እንዲቀጥል ማድረግም ከተማ ከሚኖረው ማህበረሰብ ይጠበቃል። የኦዴድ ወታደሮች ፋኖችን ማረኩ ለማለት ከደብረ ብርሃን 5 ኪሎ ሜትር ርቀት ላይ ድራማ እየሰሩ መሆኑ ተሰማ። ከደብረ ብርሃን ከተማ 5 ኪሎ ሜትር ርቀት ላይ ከምትገኘው ኮኬለሽ ማርያም ዝቅ ብሎ በሚገኝ አንድ የግለሰብ ቤት ውስጥ ድራማው የተሰራ የሚገኝ መሆኑን የውስጥ የመረጃ ምንጮች ገልጸዋል። በፋኖስም ገንዘብ ተከፍሏቸው የተደራጁ ከ40 በላይ የሚሆኑ ግለሰቦች 3 ዲሽቃ 7 መትረየስ ስናይፐርና የነፍስ ወከፍ ተተኳሽ በድራማው አገልግሎት ላይ እንደዋሉም ታውቋል። አጂሱቱ ተብለው ለድራማው በወዴድ ወታደሮች የተዘጋጁት ታጣቂዎቹ አባላቱም ይሁን መሪያቸው የማይታወቁ በአንድ ባላት ስም የተደራጁ እንደሆነም ለማወቅ ችለናል። በተለያዩ አካባቢዎች የምትገኙ የፋኖ አባላት ታጣቂዎች የአማራ ታጋዮችና በአጠቃላይ የአማራ ህዝብ ሰሞኑን በየትኛውም ያገዛዙ ሚዲያ መሰል የድራማ ዘገባዎችን ብትመለከቱ ሐሰት መሆኑንና ከወዲሁ እንድታውቁት ሲሉ የሸዋ ደብረ ብርሃን ፋኖች አሳስበዋል። ዜናው በዚህ አበቃ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
እንደምን ሰነበታችሁ የፍኖተ ዴሞክራሲ አዘጋጆችና የፕሮግራሙ ተከታታዮች፣ ሰላምታዬ ይድረስ። ውድ ፍኖተዎች፣ በመጀመሪያ ፍኖተን ለብዙ ዓመት የተከታተልኩና ዛሬም የምከታተል ሲሆን በተለይም ሐተታዎቻችሁ
በየሳምንቱ አርብ ከአድማጮች የሚላኩ ደብዳቤዎቻችሁ የኢትዮጵያን ጀግኖች ታሪክ መሰረት አድርገው የሚቀርቡ ትምህርታዊና ታሪካዊ የሆኑ ከመጽሐፍት አምድ ዝግጅቶቻችሁና ሌሎችም ብዙ የተማርኩባቸው የሬዲዮ ዝግጅቶቻችሁን ሳስብ የረጅም ጊዜ ውጣ ውረድ ተነግሮ የማያልቅ መከራና የህይወት መስዋዕትነትና ተደጋጋሚ የአንጃ ጥቃት ሳይበግራችሁ ያገርና የትውልድን አደራ ተጠብቃችሁ ያገሪቱን አንጡራ ሀብት ተጠቅመው እውነትን ለማፈን ሚዲያ አክቲቪስት በሚል ከተለቀቁ መንጋ አጭበርባሪዎች በሚተራመሱባት አገር የናንተን አይነት እንኳን የሚታየውን የተደበቀ እውነትን ፈልፍሎ አውጥቶ ህዝብ እንዲያውቅ የሚያደርግ አማራጭ የዜና ምንጭ በመኖሩ ስለፍኖተ ዲሞክራሲ ይህን ካልኩ በኋላ ከዚህ የሚከተለው አስተያየቴ ከመግባቴ በፊት ከወዲሁ ማለት የምፈልገው ቢኖር ማንኛውም ኢትዮጵያዊ በፖለቲካ ፓርቲዎች ሆኑ በአገራችን የፖለቲካ ጉዳዮች ይፋ ወጥተው የሚንቀሳቀሱ ግለሰቦች ላይ ገንቢ የሆነ ወቀሳን ማቅረብ በመብት ደረጃ መታወቁ ብቻ ሳይሆን የዜግነት ግዴታም ጭምር ነው። አንዳንድ የፖለቲካ ተዋናይ ግለሰቦችና ቡድኖች ይህን መሰረታዊ ዲሞክራሲያዊ መርህ ላለመቀበል ወቀሳንና ስድብን ሆን ብለው ሲያምታቱ መቆየታቸው የሚታወቅ ሲሆን እነዚህ ገና ከወዲሁ ራሳቸውን ከወቀሳ በላይ አድርገው አካኪ ዘራፍ የሚሉና ራሳቸውን የፖለቲካ አይነኬ ማማ ላይ የሰቀሉ ነቅ ለዲሞክራሲ መርሆች ይገዛሉ ማለት ዘበት ነው። ወደዱም ጠሉም ተቀበሉም አልተቀበሉም የአንድነቱን ጎራ ውስጥ ሆነው የሚያዳክሙትም እነዚሁ ክፍሎች ናቸው። ስለዚህ መርህንና ስነ አመክንዮን የተጠበቀ ገንቢ ወቀሳ ሂስ መልካም ስነ ምግባርን ለመቅረጽ የሚረዳና ትግሉን የሚያጠናክር በመሆኑ ለናምንበት ይገባል በያስባለሁ። ይህን የምልበት አስተያየቴ የፖለቲካ ድርጅትም ሆነ ሚና ባላቸው ግለሰቦች ላይ ለምን ወቀሳ ቀረበ ሳይሆን ለሐቅ የቆሙትን ዋሽተው የሚኮንኑ ታሪካቸውን የሚበርዙ ባልዋሉበት ዋልን የሚሉትን በሐሰት ትርክ ትውልድን ከትውልድ የሚከፋፍሉ መርዞችን ያገር ክህደቱ ይብቃችሁ ለማለት ነው። ነገር ግን ባምባገነኖችም ሆነ በጌቶቻቸው ቁርማን እየተገዙ ለሀገርና ለወገን ተነግሮ የማያቅ መስዋዕት የከፈለውን ለኢትዮጵያ ሉዓላዊነት ለዜጎቿን ሰብአዊና ዲሞክራሲያዊ መብት የታገለውን የደማውን የተከታታይ አገዛዞችንና የጊዜ ፈተና ያልበገረውን ህዝባዊ ትግሉን ያስቀጠለውን ዛሬም እንደ ትናንቱ ግንባሩን ሳያጥፍ እየታገለ ያለውን ከኢትዮጵያ ጠላት የማይደራደረውን ከሃዲንና ባንዳን አጥብቆ የሚጸየፈውን አቻ የለሽ ህዝባዊ ድርጅት ኢሃፓን ያስጠሉ የመሰላቸው አለቆቻቸውን ለማስደሰት ረጅም ብላሳቸውን በየማህበራዊ ሚዲያው ለሚዘረጉ ወናፎች ምላሽ መስጠት ይገባቸዋል ብዬ ባላምንም አጠቃላይ ተልእኳቸውን የሚረጩትን ተፋፋይ መርዝ ማርከሻው የሚያደርጉትን ለምንና አገልግሎቱስ ለማን እንደሆነ ማወቅና ማሳወቅ ለትግሉ ጠቀሜታ አለው ብዬ አምናለሁ። ባሳለፍነው የግማሽ ምዕተ ዓመት የፈተና ዓመታት ለባዳን ወይም አሻንጉሊት አምባገነኖች ያደሩ ሆዳቸውን አገር ያደረጉ ህሊና ቢሶች ልክ በአይጥ እንደተወረረ ማሳ ከየስርቻው እየወጡ ለምለም ተስፋችንን ገና በቡቃያው ያጠወለጉ መልካም ራዕያችንንና ተስፋችንን የነጠቁ ካህዲዎች አገራችን ዛሬ ለደረሰችበት አስከፊ ደረጃ ቀዳሚውን ሚና ተጫውተዋል። የአንድነት ኃይልን ለምድ ለብሰው ይህንኑ ጎራ የሚከፋፍሉ የዛሬው ትውልድ ከትናንቱ ተመክሮ እንዳይማርና ታሪካዊ ኃላፊነቱን እንዳይወጣ ያለፈውን ተጠያቂ እንዲያደርግ በሬ ወለደው ሸትን ታሪክ አድርገው በማሰራጨት የትውልድን ታሪካዊና ፖለቲካዊ ትስስር ድልድዩን ማፍረስ አይነተኛ ስምሪታቸው ነው። በተለይ አገራችን ስርነቀለውጥ እንደሚያስፈልጋት በሚገባ የተረዳውና በአገራችን የመጀመሪያውን ዘመናዊ ፓርቲ ኢሃፓ ስር ተደራጅቶ ለጊዜያዊ ህዝባዊ መንግስት በጀግንነት የታገለው ትውልድ ጉልበትም ሆነ ድክመት የዛሬው ተምሮ የደከመበትን አርሞ ከዓላማ ጽናቱ ከቆራጥ ተጋርለው ወኔንና ጥንካሬን ወርሶ የትውልድ ታሪካዊ ድርሻውን ለመወጣት ቆርጦ ተነስቶ ሰው በላውን ስርዓት እንዳያስወግድ ከህዝብ ጉሮሮ እየነጠቁ በሚወረውሩላቸው ኩርማን ለአረመኔ አገዛዝ ወይም ባዕዳን ጠላቶቹ አድረው በየብዙሃን መገናኛው በኢሃፓ ላይ እጅጅ ያለና የጠነዛ የውሸት ጣቃ ሲቀዱ ባልነበሩበት ነበርን ባልመሩት ድርጅት መሪ ከአፍሮነትን ባልተለየ ፋሽንን ወይም ዝና መስሏቸው ሮጠው ገብተው ሮጠው የወጡት አጣጋይና መሪ ነን ሲሉ የሚደመጡበት ለነዚህ ደካማ ግለሰቦች መድረክ በማመቻቸት የወገንን ደህንነትና ያገረን ህልውና ያህልን ታላቅ ነገር ከበማራከስ ለእንብርት የለሽ ወዳቸው ማደሪያ አደረጉት። እነዚህን ካህዲዎች እጅግ አሪዮስ የሚያደርጋቸው ደግሞ ይህን ያገር ክህደት የሚፈጽሙት በአንድነት ኃይሉ ባጠቃላይ ብሎም ለአገርና ለወገን ስርየት አይከፍሉ መስዋዕት የከፈለውን ለ50 አመታት የታገለውንና እየታገለ ያለውን ኢሃፓ ላይ የሚዘምቱት በዚህ አስከፊና አገር አልባ ሊያደርገን የሚችል አደገኛ ሁኔታ ውስጥ ነው። አገራችን ኢትዮጵያ በዘረኛው ፋሽስት የኮሎኔሉ አገዛዝ ዘርን እንዲያጠፉ አገርን እንዲያፈርሱ እንዲዘርፉ ባሰማራቸው አረመኔ የኦሮሞማ ምልምሎች ባንኮች በጠራራ ፀሐይ ያዘርፋሉ፣ በታጣቂ ወሮበሎች ዜጎችን ያሳግታሉ፣ ያስገድላሉ፣ ያገር መከላከያን አፍርሰው በቦታው የኦሮሞ ልዩ ኃይልን የመከላከያን መለዩ አልብሰው ያሰማራሉ። አገርን ከወያኔ ጥቃት የተከላከለውን የአማራ ልዩ ኃይልና ፋኖ ጠላት አድርገው ጦር ያዘምታሉ፣ ገዳማትን አብያተ ክርስቲያናትን መስጊዶችን ያፈርሳሉ፣ የእምነት ተከታዮችን መሪዎችን ይገድላሉ፣ ህዝብን ለአስከፊ ረሃብ አጋልጠው በብዙ ቢሊዮን ዶላር ወጪ የጠባብ ዘረኞች ቤተ መንግስት አንዳንዶች ቤተ አራዊት ይሉታል በሚገነቡባት አገር ነው። ዋሽቶ አደር የመድረክ ወናፎችን ከዘረኛው አገዛዝ ለይተናናያቸው ዘረኛው ኮሎኔሉ ወያኔ ወይም ሌላ ኃይል ያሰማራችሁ የመድረክ ወናፎች በአገር ህልውና ላይ ነው የምትነግዱት፣ መጨረሻችሁ አያምርምና ተቆጠቡ። የቆማችሁለት እብሪተኛ መቃብሩን ምሶ ጨርሷል። አብሮ መውረድ ወይንም አለ መውረድ ምርጫው የናንተው ነው። ሞት ለዘረኛው አገዛዝና ሆዳም አገር ሻጮች። የአገር ወዳዶችና ዲሞክራሲያዊ ኃይሎች ትብብር ይጠንክር። ግርማ ገመቹ ነኝ ከናይሮቢ ኬንያ።
ውድ ፍኖተዎች እንደምን ሰነበታችሁ? ለአድማጮቹም ሰላምታዬ ይድረስ። ፋሽስቱን ዘረኛ ቡድን የምትሰጡት ስያሜ ይስማማኛል። ወዳጆቹና ለቅላቂዎቹ መንግስት ይበሉ፣ እኛ ምን ገዶን ነው ተኩላውን በግ የምንለው? ዘረኛ አገዛዝ፣ ኦሮሙማ ናዚ፣ ፋሽስት፣ ሰው በላ፣ ጫሂ፣ ህዝብን ፈጂ፣ መሐይም አዋቂ ነኝ ባይ፣ ዘር አጽጂ አረመኔ፣ ጥራዝ ነጠቅ፣ ሕፃን አራጅ፣ የድንቁርና ዶክተር፣ የወያኔ ኮሎኔል፣ ጋቢሳ፣ አራርሳ፣ ወዘተ ሁሉም ያስደስቱኛል። ተገቢ ታፔላዎች ናቸው። የኮሎኔሉን የእኛን መሳይ ስም አለመጥራታችሁም ተገቢ ነው። ጭፍሮቹ መንግሥት ይበሉት ሙሴ፣ እኛ ግን ምን ገዶን? ዘረኛ ፋሽስት ናዚ ግራዚያኒ ማለቱ ይበቃናል ሲሉ ወላንሳ ከበደ ከቨርጂኒያ አሜሪካ መልእክታቸውን አጠናቀዋል።
ሰላም ጤና ይስጥልን፣ እንደምን ሰንብታችኋል? በየቦታው መጨፍጨፍ፣ ማገት፣ ማሰር ድል የሚመስለው ጅል ይኖራል። ይህን እንዳይመስላችሁ፣ ወዲዶች ስልጣን ይዘውም የጥላቻ ራስ ምታት አላስቀምጣቸው ብሏል። ሲጋቱት የኖሩት የሐሰት ትርክት እንቅልፍ አሳጥቷቸው ስልጣን ይዞ በጎ ከመስራት የአገር ቀለም ተጸይፎ በእሴት ላይ በቀል መፈጸም ዋና ስራቸው አድርገው እየተንቀሳቀሱ ነው። ይህ ኃይል የስነ ልቦና የበላይነት መያዝ ያልቻለ አሁንም በሐሰት ትርክት የሚሰቃይ ነው። አይደለም ሌላውን ኦሮሞን ማረጋጋት ያልቻለ ደካማ የወዲድ ኃይል። ይህ አባዜ በጊዜያዊ ገንዘብና ጥበቃ ብቻ ከስልጣን ለመቆየት አያስችልም። ከፍራቱ ቀደም ራሱን የሚበላው ህዝብን ገደል የሚከት ፈንቱ ኃይል ነው። የወዲድ ብልጽግና ከሚሰራውም ከውሸቱም ከሌላውም የማይታመን ኃይል። ይህ ኃይል አሁን የስልጣን ቁልፍ ስለያዘ እያግበሰበሰ ቢሆንም እየጋለ በሚሄድ አደጋ ታምኖት የሚቆይ የሌለው በቅርቡ ያሉትም ጭምር ቀን የሚጠብቁለት እምነት የታጣበት ኃይል ነው። የወዲድ ብልጽግና ተብዬ ከራሱ አልፎ ትውልድን ከዋና እሴቱ የነጠለ መንጋነትን፣ ጥላቻን፣ ጭፍንነትን፣ ጽንፈኝነትን እየደጎመና እያስፋፋ ያለ ነው። የዘራውን ያጭዳል። ይህ የዘራው ጥላቻ ራሱም ቀርጥፎ ይበላል። የኮሎኔሉ አገዛዝ ከኢትዮጵያ እሴት የተጣላ
የህዝብን መልካም ስሜት ያገርን ውብ እሴት በመዋጋት ላይ ያለ ከዚህ ግዙፍ እሴት መረህ ጋር ተጋጭቶ የሚመጣ ከመሆኑ ባሻገር በለመደው ነውር ከየትኛውም ቡድን ጋር ከጎጡ ከመነቱ ጋር የሚጣላ ማንንም የማያከብር አረመኔ ለማንም የማይመለስ ጨካኝ ሆኖ የሚሰርፈው አጥፊነቱ ብቻ ነው። አገዛዙ በታላቁም በታናሹም የተናቀ የሀገርን ጉዳይ ቀርሶ መለስተኛ ጉዳይ ያስፈጽማል የማይባል የተናቀ ኃይል ነው። ህዝብ ፊቱን እየዞረበት ህግና እሴት ስነምግባር የሚነድ ስሙን አትጥራብኝ የሚባል ሰይጣን ቡድን ነው። ከዚህ ነውረኛ ተግባሩ የሚሰርፍ የሚመስለው ካለ ተሳስቷል። አዎ አገርን ይጎዳል፣ እሱም ግን አይተርፍም። አዎ አገር ያጠፋል፣ እሱም ግን አይድንም። አሁን ድል ሊመስለው ይችላል፣ የጥፋቱ መንገዱ ግን ለራሱ መታነቂያ ገመዱ ነው። ኢትዮጵያ እበትናለሁ ሲል መጀመሪያ ኦሮሞን ያተራምሰዋል። በኢትዮጵያ መጥፋት የሚለመልም የኦሮሞ ህዝብም አይኖርም። በኢትዮጵያ እሴት መደብዘዝ የሚጎመራ የኦሮሞ እሴት አይኖርም። የኢትዮጵያን ቀለም ተጸይፎ የሚያጎላው አሉታዊ እንጂ አውንታዊ መለያ አይኖረውም። የዚህን የጎንዮሽ ትግል እያዋለደው የሚገኘው ፋሽዝም ራሱን የሚውጠው ዘንዶ ሆኖ መጥቷል። አራታው በሚለው ኢትዮጵያዊ ላይ ብቻ የሚያልፍ መዓት የለም። ጎርፍ የብሪተኞች መንደር አይቶ እሴት ታልባ ጥላቻ ያናወዘው ውሸት ያፈዘዘው ትውልድ ለጥፋት እንጂ ለልማት አይውልም። ይህን ክፋት የሚያስተምረውንም ጠቅልሎ ይጎርሰዋል። ኢትዮጵያና ኢትዮጵያዊነት ግን ዛሬም ዘወትርም ለዘላለሙ ያሸንፋሉ በማለት አክሊሉ ዘውዴ ከአዳማ መልእክቱን አድርሶናል።
ኢያፓ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ለሁላችሁ ይሁን። ውድ ወገኖቼ የዛሬ መንደርደሪያዬ አብይንና አገዛዙን ረፍት በማሳጣት ቆርጠን እንታገል የሚል ነው። በሀገራችን በተለያዩ ቦታዎች ህዝብ ትግል እያካሄደ ይገኛል፣ ግን አልተቀናጀም። ቅንጅት ለማምጣት አንድ በደቡብ የሀገራችን ክፍል በአሁን ወቅት በጉጂ ህዝብ ላይ ያብይ ዘረኛና የዘር መድሎ አገዛዝ በጠራራ ፀሐይ በህዝብ ፊት እጃቸውን ከኋላ ፍጥኝ አስሮ በደረታቸው አስተኝቶ ግድያ ሲፈጽም፣ በቅርቡ ያሉት ጌዲዮ፣ ወላይታ፣ ከምባታ፣ ሀዲያ፣ ጉራጌ ህዝብ እንዲሁም ሌሎች በተናጠል የሚያደርጉትን ትግል አስተባብረው ከጉጂ ህዝብ ጎን አድርገው አብይን ማርበድበድ ያስፈልጋል። በግል የሚደረግ ትግል አያስፈልግም ለማለት ሳይሆን ውጤት የሚገኘው በጋራ በሚደረግ ትግል ነው። አለበለዚያ በግል መጠቃት ለዘረኛው አገዛዝ ብዙ ጊዜ እንዲቆይ እድል መስጠት ይሆናል። በየቦታው የሚደረገው ጠንካራ ትግል በሰሞኑ የሀገራችን ክፍሎችና በሌሎች የአማራ ወገኖቻችን ባሉበት አካባቢዎች እየተደረጉ ናቸው። ከነሱ ጎን መቆምና ትግላቸውን መደገፍም ይሆናል። ሁለት የደቡብ ህዝብ ጠራቶች የክልሉ የዞንና የወረዳ የብልጽግና ፓርቲና መሪዎችና ርስቱ ይርዳው መሆናቸውን ማወቅና እርሱንና ዋናውን የጥላቻ ቁንጮ አብይን ለማስወገድ በጋራ መታገል። ሶስት በሰሜኑ የአገራችን ክፍል የአማራ ህዝብ ላይ ያብይ አገዛዝ የመከላከያ ልብስን አስለብሶ በጋጠ ወጡ 43 ዙር የሰረጠነ የኦሮሚያ ልዩ ኃይልና ለኦሮሚያ ጀነራሎች ታዛዥ የሆኑትን የመከላከያ ሰራዊት አባላትን ተጠቅሞ በአማራ ህዝብ ላይ ጦርነት ከፍቶ የዘር ማጥፋት ወንጀል በመፈጸም ላይ ይገኛል። ይህን ዘረኛ አገዛዝ ይበልጥ ለመጉዳት በግል በየቦታው ከሚደረገው ትግል በተጨማሪ በሁሉም የአማራው ክፍል ከተማዎችና አካባቢዎች በአንድ ጊዜ የተቃውሞ እንቅስቃሴዎችን ማድረጉ ለትግሉ ጥንካሬ ይሰጣል፣ አገዛዙን ይጎዳል። ሶስት ያብይና የሮሞማው የመርሎ አገዛዝ ከጠባቡ ወያኔ ጋር በመሆን የአማራና የሌላው ኢትዮጵያዊ ለም የራያና ቆቦ የወልቃይት የጠለምት የሁመራ መሬቶችን ዳግም በጉልበት ለወያኔ ለማስረከብ እየሰሩ ናቸው። እየታገሉ ካሉ የራያ የጠለምት የወልቃይት ህዝብ ጎን መቆምና መታገል። አራት አገር ወዳድ የሆነው መከላከያ ሰራዊት፣ ሚሊሻ፣ ፖሊስ በተለይ ጦርነት በታወጀበት የአማራ ህዝብና ለኢትዮጵያ ደሙን ባፈሰሰው የአማራ ፋኖና የአማራ ልዩ ኃይል ላይ አለመተኮስ። በአጠቃላይ አብይ ህዝብን በጉልበት ለመግዛት የሚፈልገው በጠመንጃ ኃይል ነውና ህዝብ ይህን በትግል ለማስቆም መነሳት ይኖርበታል። ግብር አለመክፈል፣ ለአገዛዙ ምቹ ሆኖ አለመገኘት። አምስት የኦሮሚያ ክልል ልዩ ኃይል በወለጋም ሆነ ወደ አማራ ክልል በመሄድ በአማራ ህዝብ ላይ የሚያደርገውን ጭፍጨፋ አቁሞ ወደፊትም እንደ ናዚዎች በተገኙበት ቦታ ከመጠየቅ ለመዳን የአማራ
ክልልን ለቆ መውጣት አለበት። 6 ዙሪያውን ለኑሮ የሚያስፈልገው የምግብና ሌሎች ቃዎችን በሸገር ከተማ ተብዬ የግፍ አስተዳደር የተከለከለበት ለተለያዩ ጉዳዮች ከቤት ወጥቶ ለመመለስ ሰላምና ደህንነት ያጣውና ከቤትና ከየቦታው እየታፈሰ የሚታሰረው የመኖርና የሥራ ዋስትና ያጣው የዘረኞቹ ጥቃት ኢላማ የሆነው የአዲስ አበባ ህዝብ ተደራጅ ተነስ ታገል አለበለዚያ የሚጠብቅህ ባርነት ነው። 7 ባገራችን ባሁን ወቅት ባህላችን ሁጭ ሆነው ለሥራቱ አገልጋይ በመሆን የካድሬ ሥራ የሚሰሩ ሽማግሌዎች በትግል ለመጉዳት ከመያደርጉት እንቅስቃሴ ማስቆም ሽምግልና ሲሉ እንቢ ማለት። 8 አብይና አገዛዙ ከፈጣሪ ወያኔ ጋር ለስልጣን ሲሉ ባዘጋጁት ጦርነት ለሞቱ ዜጎቻችን ምንም ቦታ ሳይሰጡ ቀርተው በደቡብ አፍሪካ በፕሪቶሪያ ከተማ ታዛቢ መሆን የሚገባት በአገራችን የውስጥ ጉዳይ የገባሽ በመበጥበጥ ላይ ያለችውና በስምምነቱ ወቅት አደራዳሪ ሆና በኢትዮጵያ ላይ በደል የፈጸመችውና በመፈጸም ላይ የምትገኘው አሜሪካ አዛኝ መስላ በጦርነቱ ለተፈናቀሉ ወገኖቻችን የሰጣችውን እንዲሁም የዓለም የምግብ ፕሮግራም የሰጠውን እርዳታ ህል ሸጠው የበሉትን የህዝብ ጣላቶች ወያኔና ብልጽግናን ለዓለም ማጋለጥ እነዚህ ጉዶች ሌቦች እንጂ አገር ለማስተዳደር አቅምም ሆነ ፍላጎት የሌላቸው መሆኑን ማስረዳት። 9 ማዳበሪያና ምርጥ ዘር ለኦሮሚያ ክልል ብቻ ሰጥቶ የከለከላቸው ያማራ የደቡብና የሌሎች ክልል ገበሬዎች መሬታቸው በማዳበሪያ እጦት ዘር ሳይዘራ ቀርቶ በእነዚህ አካባቢዎች የምርት እጥረት እንዲፈጠር ማድረግና በአገሪቱ ላይ የምግብ እጥረት እንዲኖር ማድረግና የኢትዮጵያን ህዝብ በአጠቃላይ በረሃብ ለመቅጣት የታሰበ መሆኑን በሁሉም አካባቢ ያሉ ገበሬዎች ተረድተው ምርጥ ዘሩ ቀርቶ ማዳበሪያን ለማግኘት ተቃውሞ ማቅረብ የመማር ማስተማር ረገድ ብዙ በደል የሚፈጸምባቸው በሁሉም ደረጃ የሚገኙ መምህራንና ተማሪዎች መብታቸው የተረገጠባቸው ላባደሮች በኑሮ ውድነት እየተቀጠቀጠ ያለው ህዝብ እየተገደሉ እየታሰሩና እየተሰደዱ ያሉት ምዕመናንና የእምነት ተቋሞቻቸው በአገዛዙ ህገወጥ ተግባር እየተቃጠለባቸው የሚገኘው የእምነት ተከታዮች በመተባበር አብይንና አገዛዙን ታግለን ከስልጣኑ ማስወገድ ይኖርብናል። እረፍትና ሳጣው ከዚያም በሽግግር ሂደት ለሚመሰረት የሽግግር መንግስት መስረታ ቆርጠን እንታገል መታገል 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 እየታገሉ ካሉ ወገኖቻችን ጎን እንቆም። የኢትዮጵያ ጣላቶችን ትቶ ባገርና በህዝብ ወዳዱ ይሃፓ ላይ የሚደረግ የውሸት ክስ ይቆም። የኢትዮጵያ ህዝብ አቸናፊ ነው አብይና አገዛዙ ይውደም ሲሉ መልእክታቸውን ያደረሱን መምህር ዳዊት ሱጌቦ ከዝዋይ ናቸው።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ ደብዳቤዎችም እንደዝግጅት ክፍልና የዚህ ተወዳጅ ፕሮግራም አድማጮች እንደምሰምታችኋል የጽንፈኛው ጠቅላይ ሚኒስትር አማራን ነጣጥሎ የማዳከምና አስተንጋጭ የአማራን ህዝብ አንድነት በዘመናዊ ዓለም አምባገነኖች በአንድ ማህበረሰብ ላይ የተለያዩ የጦር ስትራቴጂዎችን በመጠቀም የማጥቃት የማውደም የመውረርና የማስገዛት መንገዶችን ይተገብራሉ። ጽንፈኛው የወዴድ ወራሪ ኃይል አማራን ለማውደም እና ለመተግበር በተናጠል ወረራ ነጣጥሎ መምታትና ማዳከም ስትራቴጂን እየተከተለ እንደሆነ ግልጽ ነው። የጽንፈኛው ኮሎኔል አብይ አህመድ በተናጠል ይወረራ በተናጠል የሚወጋ እንደወያኔ በሙሉ አቅም ጦርነት አውጆ ጦሩን ማዝመት የማይሞክረው አማራው በአንድ ላይ እንደ አማራ ተነስቶ በየቦታው ስለሚወጋውና ስለሚያጠፋው ጠንቅቆ ስለሚያውቅ አዋጭ ስትራቴጂ የሚሆንለት ጎንደር ጎጃም ሸዋ ወሎ ብሎ የነጣጠለ መውጋት ኩነኛ የማጥፊያ መንገድ አድርጎ ስለሆነ ነው። የኮሎኔሉ ትልቁ ስትራቴጂ መሰረት የቆመውና የሚተማመንበት ነገር ቢኖር ሆቴል ተከራይቶ በሚቀለቡ ቀጥረኛ አማራ ጸራ አማራ የባዲን ተከፋይ በፍኝት ልጆች አማካኝነት በጎጥ ተከፋፍሎ እንዲያስቡ እንዳይሳካላቸው እንጂ አድርጎ ብለው ስለሚያስቡ ጎንደር ቢነካ ሸዋ ወሎ ጎጃም አይነሱም የሚለውን መተማመኛ ጽንሰ ሐሳብ መነሻ ማድረግ ነው። ጽንፈኛው አገዛዝ አጠቃላይ ወታደር አቅሙ መከላከያ ሲደመር የወዴድ ልዩ ኃይል ሲደመር የወነግ ሠራዊት ሲደመር የቄሮ ሠራዊት 2-3 ሚሊዮን ለፈስፈስ ጎመን ሠራዊት ሊደርስ ይችላል ብሎ ሰፋ አድርጎ ቢገመት ብለን እንውሰድ። በአንጻሩ ከ40 እስከ 50 ሚሊዮን የአማራ ሕዝብ መካከል ከልጅነቱ ጀምሮ በተፈጥሮ ተዋጊነቱና መሳሪያ እንደ ባህል መታጠቅና መለማመድ ተለምዶ ሲጨመርበት በትንሹ አቅመ ደካማና ሕፃናት ሳይጨምር ከ30 እስከ 40 ሚሊዮን የሚሆነው ሕዝቡ በአግባቡ መዋጋት የሚችል አቅም ያለው ስለሚሆን እንደ አማራ ጦርነቱን ቢያውጅ 3 ሚሊዮን ኦህዴድ መከላከያ 40 ሚሊዮን የአማራ ኃይል እየፈለገ አየር ኃይል እና ከባድ መሳሪያ ቢታጠቅ ለሶስት ቀን ማዋጋት አይችልም። በመቀጠል ባውራጃ ጎንደር ጎጃም ሸዋ ወሎ ይያለ በማዋጋት ሲሞክር 40 ለ4 ሲካፈል 10 ሚሊዮን ስለሚሆን አሁንም እሱ ካለው ኃይል ጋር ተመጣጣኝ አይደለም። በመሆኑም ጦሩን አዝምቶ መፈታተሽ የሚቻለው በወረዳ ከፋፍሎ ማዋጋት ሲቻል ብቻ ነው። እሱም እንደ አንድ ፋኖ ለ1000 የወዴድ ወታደር ጋር ተወዳዳሪ ነው ብንል በመጀመሪያ ጎጃም ውስጥ ደብረብላስ ቀጥሎ ደንበጫ ፈነተ ሰላም ከዛ ሸዋ ገብቶ ሜዳ ራሳ ሸዋሮቢት በመቀጠል ጎንደር ዳባት አጀሬ ይያሉ ወሎ ራያ ብሎ በወረዳ ነጣጥሎ መዋጋት ብቻ ነው እንደ ስትራቴጂ አዋጭ አድርጎ የሚተገብረው። በመሆኑም ይሄን ስትራቴጂ ማክሸፍ ሲቻል ብቻ ነው ጦርነቱ ባጭር ጊዜ አልቆ ከ4 ኪሎ ይሄን ጽንፈኛ ስርዓት ነቅሎ አድርቆ መጣል የሚቻለው። ጥላት በአማራ ህዝብ ላይ እንደ ህዝብ ነው ጦርነት አወጆ እንደ ቫይረስ ቦታ እየቀያየረ እየወጋ ያለው። የአማራ ህዝብ በዚህ መንገድ የታወጀበትን ጦርነት በቀላሉ ለማክሸፍና አቅም ለማሳጣት እንደ ህዝብ መመከት ማጥቃት አለበት። ሸዋ ሲነካ ጎንደር ጎጃም ወሎ ባንድ ላይ በሁሉም ቦታዎች ያለው ህዝብ ኃይል በተመሳሳይ አፍንጫ ሲመታየን እንደሚያለቅስ ሁሉ በአካባቢው ላይ ባለው የወሬ ደስራዊት ላይ ድንገተኛ የበቀል ማጥቃት ማድረግና ያመራሩን ትኩረት በየቦታው በመመታተን በቀላል ዘዴ ማጥቃት ይቻላል። እንዲሁም ማድረግ እንደ ግዴታ መወሰድ አለበት። በመሆኑም በዚህ የህዝብና የሀገር የመከራ ጊዜ ሁሉም የድርሻውን ጠጠር አበርክቶ መፈጸም ግዴታ ሳይሆን ግዴታ ምርጫ ሳይሆን ህልውና መሆኑን ተገንዝቦ ለነገ የህሊና ጥያቄው ከወዲሁ ተጨማሪ ድርጊት አድርጎ ለወገንና ሀገሩ ጥሪ ላይ መሳተፍ ለነገ ሳይሆን ሳያመነታ ዛሬ መቆረጥ አለበት ሲል መልእክቱን ያደረሰን ሄኖክ ከአዲስ አበባ ነበር።
ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የሃፓ የሬዲዮ ስርጭት። የኢትዮጵያ መጻኢ የፖለቲካ ሁኔታ የሚወድቀው የኢትዮጵያ ህዝብ ላይ ብቻ ነው። የትኛውም የውጭም ሆነ የውስጥ የተደራጀ ቡድን ህዝብን እየገደለና እያስራበ ስለ ነጻነት፣ ስለ ዴሞክራሲ፣ ስለ ሰብአዊ መብቶች፣ ስለ ፍትህ፣ ስለ ፍትሃዊ የሀብት ክፍፍል የሚያወራ ከባዶ ጩኸት እንደማያልፍ ከኖርንበትና እየኖር ካለነው አለመገንዘብ ከቡይነት ከድንጋይ ልብነት የሚያስቆጥር ነው። ዛሬም እንደ ትላንቱ የአሜሪካን ኢምፔሪያሊዝም ይውደም የሚለው መፈክር ከዋነኞቹ የመታገያ ድምጾቻችን አንዱ መሆን ይገባዋል ላለው። ሌላው ካፒታሊዝም ጸረ ህዝብ፣ ጸረ ፍትሃዊ የሀብት ክፍፍል፣ ጸረ አንድነት፣ ጸረ ሰላም፣ ጸረ ሀቅ፣ ጸረ አርሶ አደር፣ ጸረ ላብ አደር፣ ጸረ አርብቶ አደር፣ ጸረ ታሪክ መሆኑን ያኔ በወያኔ ዛሬ በብልጽግና በተባለው የፖለቲካ ባለጌዎች ቡድን እያየን እንገኛለን። በተመሳሳይም ሊበራል ዴሞክራሲ ወይም በታሪካዊ ስያሜው ካፒታሊስት ዴሞክራሲ የሚባለውም ሰፊውን ህዝብ ሰጥ ለጥ አድርጎ መግዣ የጥቂቶችን የፖለቲካና የኢኮኖሚ መበልጸጊያ ማለት መሆኑንም በተጨባጭ እያየነውና እየኖርነው ነው። ካፒታሊዝም ገድሎ ያዘምባ የሚያነባ ሰርቆና ዘርፎ ተመልሶ ሌባ አፈላላጊ ይሆናል። የካፒታሊዝም ያገዛዚት ባህል ከፋፍሎና እርስ በርስ ይያጋጩ ደም ይያቃቡ ያገዛዙን የእድሜ ገመድን ማራዘም ነው። ካፒታሊዝም የማይጨበጡ ጉዳዮችን ያነሳና እንደ ፈረንሳይና እንግሊዝ የጋራ ግንባታ የሆነው እጅግ ፈጣኑ የኮንኮርድ አውሮፕላን ወሬ ሆኖ እንደቀረ ሁሉ እንደ ሂላላና ካሉብ የተፈጥሮ ጋዝ መውጣት እንደ አባይ ግድብ ድህነትን ታሪክ የማድረግ ወዘተ ተጮኸው አብቅተዋል፣ ከስመዋል፣ እየከሰሙም ይገኛሉ። ከምንጊዜውም በከፋ ሁኔታ ይህ ዘመን ካፒታሊዝምና ሊበራል ዴሞክራሲ የገለማበት የጠነባበት ወቅት ለመሆኑ ከቁንጮዎቹ ካፒታሊስት አገራት መገንዘብ ይቻላል። ካፒታሊዝም ጉልበታ መሆኑን ለማሳየት የሽብር ቡድኖችን እየቀፈቀፈ በቋንቋ በሃይማኖት ጦርነቶችን በመቀፍቀፍ ንጹሃንን ያፈናቅላል፣ በእሳት ነበልባል ያቃጥላል፣ በነፋሪት ቦምብ ይደመስሳል፣ የአዳዲስ መሳሪያዎች መሞከሪያ ያደርጋል ወይም ያስደርጋል። ወያኔ እስከ ጣር ማበር ንጹሃንን እየገደለ ጎተራ እየገለበጠ የእምነት ተቋማትን እያረከሰ ሴቶችን እየደፈረ የተደረገው ሆን ተብሎ አማራና አፋርን ልካቸውን ለማሳየት በሚል መሆኑ አሁን በስፋት ተጋልጧል። በዚህ ወቅት ደግሞ በአራት አቅጣጫ በአማራ ላይ የጥቃት ዘመቻ ተጀምሯል። ከላይ ባረመኔው ወያኔ፣ ከምዕራብ ከደቡብና ከምስራቅ በኦሮሞ ጣምራ ጽንፈኛና የሽብር ቡድኖች ከውጭ በሰሜን ምዕራብ አማራ ሱዳንና ሌሎች ጸረ ኢትዮጵያ ቡድኖች ወረራ እየተፈጸመ ይገኛል። ያገራችን ጮርቃ ካፒታሊዝም የመፈንገል ስጋቱን እየተከላከለ የሚገኘው ዘግናኝ ግድያዎችንና የጅምላ ጭፍጨፋዎችን ማካሄድ መሆኑን እንደመመሪያ በመውሰድ ነው። ስለዚህ ይህ አረመኔ የንጹሃን ደም ጠጪ የሆነ ስርዓት መወገድ አለበት ሲባል ስርዓቱ ከነሰንኮፉ ተመንግሎ በመተኩ ህዝባዊ ሶሻል ዴሞክራሲ መስፈን አለበት ማለት ነው። ቀድሞም ቢሆን የኢትዮጵያ ህዝብ እየታገለ ያለው ጣላቶቹን ከስር መሰረታቸው መንጥሮ ለማስወገድ ነውና ሁሌም መዘጋጀት፣ ሁሌም መደራጀት፣ ሁሌም የፋኖ አርበኞችን መደገፍ፣ ከጎናቸው መሰለፍ፣ ተቀላቅሎ መዋጋት ለሌላ የምንተወው ሳይሆን ግዴታችን መሆኑ ሊታወቅ ይገባዋል እላለሁ ሲሉ ጸጋይ ዶርዜው ከሽሮ ሜዳ አዲስ አበባ ደብዳቤያቸውን አጠናቀቁ።
ሰላም ጤና ይስጥልኝ እንደምን አመሻችሁ ውድ ፍኖቶችና የእለቱ የፍኖተ ዲሞክራሲ የኢሃፓ ራዲዮ የደብዳቤዎች አምድ አድማጮች በሙሉ ውድ አድማጮች ሆይ የዛሬውን መልእክቴን ትግሉ መስመሩን ይዞ ህዝባዊ ሆኖ እየተቀጣጠለና ይህ ያስጠበቀ መቋቋም የገጠመው የዘረኛው መንግስት እየሰረበሸ መሆኑ የተረዱ አንዳንድ የበግለምድ ለባሽ ተኩላዎች ገና መብላቷን ሳታውቅ እጇን ታጠበች እንዳሉት አይነት ገና ብዙ ትግልና ብዙ ዋጋ የሚያስከፍል ትግል መኖሩ ያልገባቸውና ወይም እናንተ ሞታችሁ እኛ ስልጣን እንያዝ ባዮች የራሳቸው ሰው ባልታገለበት ቦታ ለማስቀመጥ ሲሽቀዳደሙ ተስተውለዋል። እንግዲህ በእኔ እይታ እንዲህ አይነት ትግል አንተ ሙስልኝ እንጂ ለስልጣን እኛ አለን ሩጫ የድሮ አንሶ ዛሬም እንደወሰው ሲሯሯጡ ይያየን ሲሆን ማጀስ ከእንግዲህ ወዲህ የኢትዮጵያ ውስጥ አንተ ሙስልኝ እኛ እንኑር አይገባ ከዚህ ቀድሞ ሁላችንም ሁሉ ነገር አገር ተስረፍ ብለን አገር ሲደፈር ግንባር ቀደም ተዋጊና ሟች ነበርን። ነገር ግን አገር ንጻ ስትሆን ስልጣን ያጅና አዛዥ ሌላው ወስላታ ነበሩ። ሌላ ቀርቶ እስከ ቀበሌ ድረስ ያለውን ስልጣን ሁሉ የራሳቸው ብቻ አድርገው ሲሟሟቱ ይያየን እንዳላየን ሆነን ያለፍናቸው ብዙ ጊዜ መሆኑን እነሱ ቢያሱም እኛ ግን ክፉኛ አይተወጋነን የተወጋነንና ፍጹም አረሳው። ብቻ ህዝቡ ራሱ የጎዳውን አጋሰስ ሁሉ ከዛሬ ነገ ይሻለዋል በማለት አያሌ ለጠላት ራሱን አመቻችቶ ያላስከፍለው ዋጋ ከፍሏል። ይህ አሁን ያለንበት የትግል ደረጃ የደረሰው ራሱ ስንት መከራና ዋጋ የተከፈለበት የህዝባዊ ትግል በመሆኑ ባጭሩ እንዳይቀለበስ ስንል ሁሉም ነገር በዝምታ አለፍ ነው እንጂ አሁንም እነዛ የድሮ ለማዳዎች ይህንን እየጠነከረ ያለው ህዝባዊ ትግል በስተት ደግሞ እንዳይጠልፉ ጥንቃቄ ይደረግ። ለማንኛውም እስከ በመጀመሪያ ይህ ዘረኛ መንግስት ማአት ይወረደበትና በግል ጦርነት ያወጀበትን ያማራ ንስ ካማራ ህዝብ ጎን ቆመን ትግሉን እንደግፍ ከጎኑ እንቁም። ነገሩ ነገበኔ ነውና እኛ ጋር አሁን የደረሰው አይደርስም ብላችሁ የተኛችሁ ዜጎች ሁሉ አትጠራጠሩ። ነገ ተራው እናንተ ነው። መቼስ እነዚህ ዘረኞች በተንኮል የተጋቡናቸውና ትግል በቀላሉ በአማራ ላይ ብቻ የሚቆም አይመስላችሁ። ገና ብዙ ትግል ይቀራል። ምናልባት ባለቆቻቸው ትከሻ ላይ ሆነው ወያኔዎችንም ያመለጣቸውን እድል ያገኙ ይችላሉ። ስለዚህ የዚህ ሰውዬ ውድቀት በኋላ የአንድነት ኃይል ተገፍትሮ አቶ ለማ ጃዋር ጌታቸው ረዳ ወይም ደብረጽዮን ያስቀምጡ ይችላሉ። እዚህ ላይ እንግዲህ የአንድነት ኃይሎች ዜጎች ሁሉ አስተባብሮ የሽግግር መንግስት መፈክር ጥቅሙን ለህዝቡ አጥናክሮ ከስቀሳና ገለጻ ካልተደረገ በስተቀር እንደተለመደው ሳትወጭቃ መሆናቸው አይቀሪ ይሆናልና ዛሬ በትግል ዓለም ላይ ያላችሁ ወገኖች ሁሉ ትግላችሁ ስልጣንን የህዝብ ለማድረግ እስከሆነ ድረስ ለፍታችኋል። ከእንግዲህ ወዲህ ደግሞ ህዝቡ ወድሉን አካገኘ ሹአሚና ሻሪ ራሱ ህዝቡ ብለን ካልን እንግዲህ ለስልጣን የሚሯሯጡትን እንቅፋቶችን ትተን ትግሉን ወደፊት መግፋት ብቻ ይጠበቅብናል ማለት ነው። መቼስ በዲሞክራሲ ስምና በብሔር ስም የተደራጁ ዘረኞች በበላይነት በደፈረሰ ዲሞክራሲ ስር የሚኖር ዜጎች ሁሉ የዘረኞቹ መንግስት የደገሰልን ድግስ ቢኖር አንድ ነገር ነው፣ እሱ ሞት ነው። ለዚያውም ሞት ራሱ ለአማራ ሲያንስ ነው ይያሉ ሲሳለቁም ሰምተናል። እዚ ላይ አንዳንድ ሰዎች የሚሉትና የሚነግሩ ነገር እውነትን ይመስላል። እነሱን አፍጥቶ የሰራቸው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ስለ ኦሮሞ ፖለቲከኞች በተመለከተ እንዲህ ብሎ ነበር። በዛ ወቅት ስለ ኦሌዶች ቋሚ ቢሮ አልነበራቸው። አንድ ሳምንት ናዝሬት ሌላ ጊዜ አዲስ አበባ ያለ ብስክልክላቸውን ያወጣቸው ነበር። እነሱም አግሮመረሙ ቄሮም ተመሰረተ። ነገሮችም ሁሉ እየተጠናከረ ሲሄድ የተመለከተ ሰው ለመለሰ እንዲህ አለው፣ ኦሮሞቹ ያመረሩ ይመስላልና ነገሮቹ ሳይባባሱ ስልጣን ይሰጣቸው የሚል ሐሳብ ያቀርባል። ታዲያ ቀጣፊ ወዲደናዊ እንዲህ ሲል ይመልሳል፣ አዎ አባባልህ መልካም ነው፣ ነገሩ እንዲህ ያለው በተሰብ ተስማምቶ የልጆቻቸው ልደት በአንድ አዳራሽ እናድርግ በማለት ቢስማሙ አንድ ነገር ላይ ይስማሙ አልቻሉ። ጉዳዩም ለህፃናቱ መጠጥ በምን ይቀርብ ነበር። ብዙዎቹ በብርጭቆ ሲሉ፣ ሌሎች ግን አይሆንም የወረቀት ኩባያ ይፈለግ፣ ብርጭቆቹ ልጆቹ ሲጫወቱ እቃው እየመሰላቸው ሰባብሮ ይጨርሳል ያሉት አቶ መለስ እስኪ ይሁን ይሞክሩት ብለው ለኦሮሞ ፖለቲከኞች ስልጣንን አመቻችቶ የሞቱት አቶ መለስ እኔ ከሞትኩ ሰርዶ አይብቀል ወይም እኛ ካልገዛን ኢትዮጵያ ትበተን ባሉት መሰረት ዛሬ ሁለቱም ዞሮ ጭራ ኩታ ገጠም አገርም ሆነ ህዝብም የሚጎዳ ነገር በመስራት ላይ ልባቸው ልክ ብሎ የጎድን እያጠፉ ናቸው። ድሮም ከአህያ ጋር የዋለች ግደር ከዝላይ በላይ ሌላ ነገር ተምራ እንደማትችል ሁሉ አሁን ብዙዎቹ ስልጣን ያሉት ቃጀላና ጋቢሳ የተማሩ ናቸው ይባል እንጂ አመራቸው ያለው እዛው 16ኛ ዓመት ያልተላቀቀ እስከሆነ ድረስ ከእንግዲህ ወዲህ ከአብይ መገርሳዎች መልካም ስራ ይሰራሉ ማለት ዘበስ ስለሆነ እነዚህ ሰዎች ከአሁኑ በኋላ ከጥፋት ተቆጥበው የኢትዮጵያዊነት ልብ በቀዶ ጥገና ቢገባላቸውም እንኳን የኢትዮጵያዊነት ስሜት ይኖራቸው ይኖራሉ ብሎ ከመጠበቅ ይልቅ ያለ ሌላውን ኃይል ሁሉ አጠናክሮ ራሳቸው ካጠናከሩ ፋኖች አሁንም ያቆጠቆጠ ካለው አገራድን አርበኞች ጎን ቆሙ እነዚህን አርበኞች በሚፈልጉት ቋንቋ መናገር እንጂ ሌላ ምንም ምርጫ የለም። ከዚህ ውጪ በጣም የሚያሳዝን ነገር ቢኖር የአገር መከላከያ ተብሎ ከህዝቡ በተሰበሰበ ግብር ደሞዝተኛ ወታደር አላማውን ረስቶ ደሞዝ ከፋዩን ወገን ሂድና ግደል ሲባል ለምን ብሎ እንዳይጠይቅ የዘር ሐረጋቸው የተመረጡ በተሾሙ መርዶፋ መኮንኖች ቁጥጥር ስር በመሆን እንደ ኢትዮጵያዊነት ውቃቢ የራቃቸው ዘረኛ መሪ ሚስጥሩ ያልገባቸው የአገር መሪ መስሏቸው ወገናቸውን የምትገሉ እውነተኛ መከላከያዎች እባካችሁ ለጎሳ ጀነራሎች አትታዘዙ። መቼስ ችግራችሁ በቅርብ ሆነን ማናወቅም። እናንተ ደግሞ ያልሰማችሁት ሚስጥር ቢኖር በእናንተ ስምና ዩኒፎርም ወነግና ሸኔ የነሱ ልዩ ኃይል የሚባል ሁሉ አንድ ናቸው። አብይ የተባለው አውሬ ሰው የመከላከያ ስም እያጠፉ ነው እና ጭቁን ወታደሮች የተቻላችሁን ጥረት አድርጋችሁ ፋኖን ተቀላቀሉ። ይህን ስላችሁ ፍጹም ጥርጥር አይግባችሁ። አገር ለማዳን የማንንም ፈቃድ መጠየቅ የግድ አስፈላጊ ባይሆንም ከእንግዲህ ወዲህ የሚኖር ትግል ወደ አምላክ ከጸዳ መሆን ስላለበት ብቻ ጥንቃቄ ማድረግ እንጂ አስፈላጊ ሆኖ ከተገኘ ትግሉ ዛሬ የትም አካባቢ ተቀጣጥሏል። ይህ በእንዲህ እንዳለ ዛሬ ለስሙላ በፌዴራል ፖሊስ የተባለው ችግር ፈጣሪ ከህግም በላይ ሆኖ ህግ ነጻ ያላቸውን የህሊና እስረኞችን ፍርድ ቤቱ ሲለቅ እነሱ በራፍ ላይ እየጠበቁ ወደ ሌላ እስር ቤት ወስደው ክስ መስርተው በቀጠሮ የሚያሰቃዩ ጭራሽ አሁንም የቀራቸው ዳኞቹን። መቼስ አገር በህግ በላይነት ቢኖራት ቢሆን እነዚህ የፌዴራል ነንባዮች ፍርድ ቤቱን ሌላ ፖሊስ ልኮ ከሚያደርጉት ድርጊት እንዲቆጠቡ ህጋዊ ቅጣት ይወስንባቸው ነበር። ዳሩ ምን ያደርጋል፣ ለነገሩ ሌላ ነው። አሁን እያየን ያለ ነው ግን ፖሊሶቹ ዳኞቹን ከወንበራቸው እየጎተቱ ማሰር ብቻ የቀራቸው ይመስላል። ታዲያ የዚህ ድራማ ባለቤት የፌዴራል ፖሊስ ሲሆን፣ ሌላኛው መንታኛ ቡድኖቹ አንዱ ደግሞ የህዝብ ደህንነት ከአንድ ብሔር ብቻ የተመረጡና አንዳንድ ከደቡብ ተወላጆች ጣልጣል ተደርጎ የተዋቀረው ሌላኛው ነፍሰ በላ ቡድን። ምን ማለት ይቻላል? ሁሉም ስራቸው አንድ ነው። ለነገሩ የሚሰሩትም ለአብይ ነው፣ አለቃቸውም ራሱ ነው። እንደ መንታ ህፃናት ቋንቋቸውም አንድ ነው። የተነገራቸው ነገር ቢኖር እንደ አንድ ትልቁ አጀንዳ አማራ የተባለውን ህዝብ እዚህ ኦሮሚያም ሆነ በራሱም ክልል በሰላም እንዳይኖር ማወክ መግደል ተግባራቸው ነው ተብለው የሰለጠኑ የኦዴድ የአብይ ኮማንዶች ብቻ ናቸው። ለዚህ ነው ጠቅላዩን መንግስት ቁልፍ ቦታዎች በአንድ ብሔር ምንትያ እጅ እንዲወድቅ የተደረገ። አሁን ግን ትንሽ እንኳን ተመስገን ማለት ይቻላል። ምክንያቱም ለዘመናት ተመክሮ የተበላሸው ህዝባዊ ውሃ ልክ ምንም እንኳ ሆዳቸውና አይምራቸው የተዋለቀባቸው ሰዎች ትግሉን ይዞ ሲያንቀላፉ እኛ ደግሞ ስንገነባ ቶና አብዶ የዘገየው የአንድነት ኃይል በዛሬ ላይ እየተሰባሰበና እየተገነባ ያለ በመሆኑ እንኳን ደስ አለን ብርቱ እንላችኋለን። ማጀስ ሰውያ ሰበ ሁሉ ያላሰበው ይሆነበት እየተበሳጨ አጥብቼ ልጻብሎ ያለ የሌለውን አሰባብሮ ወያኔና ሌሎችም የጥፋት ኃይሎችን ጨምሮ አገረ ኢትዮጵያ ባህር በር ይገባታል ብሎ ሌላ ድራማ በመስራት ለጦርነት እየተዘጋጀ ስለሆነ አሁንም ኢትዮጵያውያን ሁሉ ድንቅም ቀይ ባህር ጉዳዩ ማደናገሪያ ነው። ለማንኛውም በበለጠ የተዘጋጃችሁ ጠብቁ። ሞት ከሆነች አንድ ናት እንጂ የሞት አንድ ሁለት የለውምና ይብላልኝ ለአንድ ዘረኛ አጋሰስ ብላችሁ ለምትሞቱ እንጂ ለሀገርና ለአንድ ዘረኛ ብላችሁ የምትታገሉ ወገኖች ሁሉ ህይወታችሁ በታሪክም ሆነ በሰፊው ዘንድ ዘውትር ሕያው ሆኖ ይቀራል ይኖራል። በርቱ። እሱስ ቀድሞ ነገር ምን ቆርጦ ነው ታላቁ አማራ ህዝብ ኮያኔ አሳንሶ የመዘነው ለንቀቱም ሆነ ለእብሪቱ ለጥብታዊ ደረጃነቱ መርሱ በክብር ተከብሮ ከገባበት ከሚየምንስ ቤተ መንግስት በውርደት ተዋርዶ በወጣለት ያገኘዋል። የኖርዌው የኖብል ሽልማት የውርደት ሽልማት ሆኖ አለቀ። ሸላሚዎቹን ተዋረዱ። እንግዲህ አምላክ ስራ ላይ ነው። የኦነጉ ጠቅላይ ሚኒስትር አብይ ሰውስ ሰው ነው። አንተ እግዚአብሔርን ጭምር አዋረድክ ዲያብሎስ ለሆንክ አበቃ ሲሉ ይህን መልእክት ተላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው።
ሰላም ጤና ይስጥልን። የፍኖተ ዲሞክራሲ ደብዳቤዎች አምድ ዝግጅት ክፍልና የዚህ ተወዳጅ ሳምንታዊ ፕሮግራም አድማጮች እንደምሰምታችኋል። ለማራፋኖ ባለፉት 5 ሳምንቶች ባደረገው ራስን የመከላከል ህልውናን የማስቀጠል እንቅስቃሴ ላይ ተመርኩየ የግል አስተያየቴን እንወላለሁ። በዚህ ህልውናን የማስቀጠል ትግል ልዩ ኃይሉን መታደግ ሙሉ በሙሉ ሳይሆንም እንኳን በተወሰነ መልኩ የተደበተ ርቀት በጥንካሬ የሚታይ ነው። እንደሚታወቀው ብልጽግናው ኦህዴድ ስብስብ ልዩ ኃይሎችን ወደ መከላከያ ማደራጀት በሚል ማታለያ የአማራ ልዩ ኃይልን ያለምንም ዝግጅት ውይይት ነጥሎ ካምፕ ሳይወጣ ከባባ በማድረግ ትጥቁን ለማራገፍ ቢንቀሳቀስም እንዳሰበው ከጅምሩ ከሽፎበታል። በአማራ ባላብቶችና በህዝቡ አንጡር ሀብት ሰልጥኖ ለውጊያ ብቁ የሆነው የአማራ ልዩ ኃይል ሰራዊት የአማራ ህዝብ ጋሻና መከታ ነው። ወያኔ ለሁለት ዓመት ገትሮ እንዳመጣጡ ቀጥታ ቀጥቶ ታሪክ ላይ የጻፈ ይህ ኃይል ነው። ይህን የቁርጥ ቀን ጦር ሰብስቦ ለማሰር የተደረገው ሴራ በውስጥና በውጭ በተደረገው ጥረት ሙሉ በሙሉ ከሽፋል ማለት ይቻላል። በተደረገው ጥረት አብዛኛው የአማራ ልዩ ኃይል እስከተጥቆ ፋኖን የተቀላቀለ ሲሆን ቀሪው ኃይል በሰላም ወደ ቤተሰቡ ተቀላቅሏል። ነገ ተነስ ዝመት ተዋጋ ራስን አዘጋጅ ሲባል ተነስቶ ጠረዞቹን ለመታገልና ለመዋጋት ዛሬም በዝግጅት ላይ መሆኑ ግልጽ ነው። ይህን የወዴድ እኩይ ሴራ ጀነራል ተፈራ ከአመት በፊት ቀድሞ ማጋለጡ የሚታወቅ ቢሆንም ጀነራል ተፈራ ይህን ሀቅ አስቀድሞ በማጋለጡ ዛሬ ሕክምና ተከልክሎ በህመም እንዲሰቃይ ተፈርዶበታል። በነገራችን ላይ የአማራ ህዝብ ባለውለታውን ጀነራል ተፈራን ይታደገው እንደሚገባ ለበረካታ ጊዜ ማሳሰቢያ ተሰጥቷል። ትጥቅ ማስፈታቱ ከሽፏል። በፋኖና በልዩ ኃይል ትጥቅ ማስፈታት አሳቦ በአማራ መንደሮችና ቀበሌዎች በመስፈር ህዝቡን ትጥቅ ለማስፈታት የተደረገው ሙከራም ከሽፏል። በተለይ በሸዋና በጎጃም ደግሞ ደጋግሞ ሰራዊቱን እያስገባ ለመውጋት ቢሞክርም በአንዱ ግንባር ድል አልቀነውም። ባለፉት 5 ሳምንታት ኦዴድ እያደረገ ያለው በደንብ ላጤ ነው። የኦዴድ አገዛዝ በአማራ ህዝብ ላይ የጀመረው የወረራ ጦርነት እስትንፋሱ እስካለ ድረስ እንደማያቆም የሚያረጋግጥ ማሳያ ነው። ኦዴድ ለ5 ዓመት ያሰለጠነው ጦር እስከሚያልቅበት መዋጋት የማይቀርም። ሰሞኑን አዲስ ብሔራዊ ውትድርና ወጣቱን እያስገደደ ወደ ስልጣና መውሰድ እንደጀመረ ወለጋ ያሉ መረጃዎች አረጋግጧል። ይህ ማለት ኢትዮጵያ ወደማያባራ የእርስ በርስ ጦርነት መግባቷ ነው። አሁን በተወሰነ ቦታዎች ብቻ የሚታየው መጠነኛ ውጊያ አድማሱን እያሰፋ በከተሞችና በአካባቢዎች እንደሚቀጣጠል ይጠበቃል። የአማራ ህዝብ በአብዛኛው በጦርነት ወላፈን መገረፉ አይቀርም። ሰሞኑን በሸዋና በጎጃም አንዳንድ አካባቢዎች የሚታየው አለመረጋጋት አዲስ አበባን ጨምሮ በሁለት የአማራ አካባቢዎች ተስፋፍቶ መቀጠሉ አይቀርም። በወለጋ በኦሮሞ ያለው አማራ ጀኖሳይድና የመሰደድ ወይም የመፈናቀል አደጋ ይገጥመዋል። ይህ ከሆነ አንቂዎች ሚዲያዎችና የማህበራዊ መሪዎች ህዝቡን በአቅምና በስነ ልቦና ማዘጋጀት ይጠበቅባቸዋል። በሌላ በኩል አማራ ፋኖ ወደፊት ለማይቀረው የአርማጌዶን ጦርነት በስፋት መዘጋጀት ይኖርበታል። ተበታትኖ ያለው የፋኖ አደረጃጀት በወታደራዊ ሰንሰለት እዝ ስር ማስገባትና የተናበበ ትግል ማድረግ ግድ ይላል። በብልጽግና ፕሮፓጋንዳ ተተብትቦ ወንድሙን እየወጋ ያለው የሚሊሻ ጦር ፋኖ ወንድሙን እንዲቀላቀል ማንቃት ሰው ማምጣት የትግሉ አንድ አካል ሊሆን ይገባል። ሚሊሻው ዛሬ የወሬ ተላላኪ ይሁን እንጂ ነገ ወደ ራሱ እንደሚዞር ሊያውቅ ይገባል። በጎንደር፣ በጎጃም፣ በወሎ፣ በሸዋና በወለጋ ያለው የሚሊሻና የፋኖ ኃይል በክፍለ ጦርና በብርጌድ መደራጀት አለበት። ይህ ትግል ነፃ መሬት መያዝና አጋር መፍጠር ሌላው የፋኖ የወደፊትን ስራ ነፃ ቀጠና የማወጅ ይሆናል። አሁን ባለው የኃይል አሰላለፍ ወያኔ ኦሬድ አንድ ሆነው ባንድ አገዛስር ባይቀጥሉም ሁለቱም በየፊናቸው ለአማራ እኩል ጥላቶች ናቸው። የአማራ ኃይል አሰላለፍ ሁለቱ የማይተኙ ጥላቶች ከግምት ያስገባ መሆን አለበት። ወያኔ በህይወት እያለ ሰላማዊ ድርድር ሰላም አይመጣም። የወደደም ግልጽ ሆኗል። የአማራ ብልጽግና ተሸናፊ ሆኖ ለጊዜው ዝም ስላለ እንጂ ኦዴድ ባዕዴን በግልጽ ወደ ጦርነት መግባታቸው አይቀርም። ያኔ ኢትዮጵያ በግልጽ በዓለም ፊት ትፈርሳለች። ዓለም ባያውቀውም ኢትዮጵያ እንደ ሀገር አሁንም ቢሆን አለች ለማለት አያስደፍርም። ወያኔ እስካልተደመሰሰ ድረስ መተማን ወልቃይትን ለመቀማት ከአማራው ጋር ጦርነት ማድረጉ የማይቀራቅ ነው። የወዴድ ኦሮሞማ ብልጽግና ሰሜን ሸዋን እስከ ኬሚሴ ጎጃም እስከ መተከል ሰልቅጦ አዲስ አበባ ላይ የኦሮሞ ሀገረ መንግስት ለመመስረት ጦርነት ላይ ነው። ባጭሩ ኢትዮጵያ ወደ ዘመነ መሳፍንት ዳግም እየገባች ለመሆኑ አመላካች ነው። በዚህ ምክንያት ጎጃም፣ ሸዋ በወዴድ ሰሜን ወሎ ጎንደርን በወያኔ መወጋቱ አይቀርም። ይህን የኃይል አሰላለፍ ለማስተናገድ የፋኖ አማራ ትግል በጎንደር መተማ ወልቃይት በጎጃም በመተከል ነፃ መሬት ማስለቀቅ አለበት። የደቡብ የአፋር እና የሶማሌ ነገዶች ለራሳቸው ህልውና ሲሉ ከአማራ ፋኖ ጋር መሰለፍ ግድ ይላቸዋል። የዓላማ አንድነት መፍጠር ሌላኛው ጠቃሚ ነገር ነው። በተለያዩ አካባቢዎች ያሉት የፋኖ አደረጃጀቶች አንድ ወጥ አቋም መያዝ አለባቸው። በዓላማ አንድ ግብ የሌለው ጦር ተዋጊ ቢያሸንፍም ድሉ ይዞ ሊቀጥል አይችልም። በወያኔ ላይ ተደጋግሞ የተገኘው ድል ሊከሽፍ የቻለው በዚህ ምክንያት ነው። የወልቃይትና የራያ ፋኖች የተለየ አሰላለፍ ያስፈልጋቸዋል። እዚህ ላይ የወልቃይትና ራያ ያለውን እንቅስቃሴ በተለየ መልኩ መታየት ያለበት ስለሆነ በእነዚህ አካባቢዎች ያለው ትግል ህገ መንግስታዊ ስርዓቱን አክብሮ መሄዱ ችግር የለውም። በእነዚህ የማንነት የወሰን ጥያቄ ያለባቸው አካባቢዎች ህዝቡ ሰልፍ ሲወጣ የብልጽግና መሪዎች ፎቶ ይዞ ቢወጣ ሊደንቅ አይገባም። የእነዚህ ግዛቶች እንቅስቃሴ ከሌላው አካባቢ ፋኖ የተለየ ነው። የደቡብ ወሎ፣ የምዕራብ ጎጃም፣ የምስራቅ ጎጃም፣ የጎንደር፣ የአርማጮ፣ የመሳፍንት ፋኖች እና የሸዋ ፋኖ አደረጃጀቶች የብልጽግና ግዛዝ መወገድ አለበት ብለው በግልጽ አቋማቸው አሳውቀዋል። በደቡብ ጎንደር የፋኖ አደረጃጀት እምብዛም አስተዋልም። በሰሜን ጎንደር አርማጮ አካባቢ፣ በምዕራብ ጎንደር መተማና ቋራ አካባቢዎች ያለው የፋኖ እንቅስቃሴ ስር ነቀል ጥያቄ የያዘ ነው። የጎንደር የባህር ዳር ዙሪያ ፋኖች አደረጃጀታቸው ትግላቸው ስር ነቀል ለውጥ ለማምጣት ይሁን አይሁን በግልጽ አላወጁም። እነዚህ ፋኖች ከብልጽግና ጋር በድርድር በመቻቻል የአማራን ጥቅም ማስከበር እንደሚቻል በማመን በሽምግልናና በድርድር ቅራኔያቸውን ለጊዜው ለማርገብ መቻላቸው በደካማ ጎን የሚታይ ነው። ይሄኛው አስተሳሰብ ከአማራ ብልጽግና ወይም ከአብን ስብስብ ጋር አብሮ የሚሄድ ስለሆነ የኃይል አማራጭ እንደ ትግል ስልት አይከተልም። በጎንደር የመሳፍንት ፋኖ አርማጮና መተማ አካባቢ ፋኖ፣ በጎጃም የጃዊ፣ የዳሞት፣ የጁቢ፣ የቡሬ፣ ወንበርማ፣ የደብረ ኤልያስ ፋኖ፣ የሸዋ ፋኖ እንዳለ ከላይ እስከታችን የደቡብ ወሎ ፋኖዎች ስር ነቀል ለውጥ ለማምጣት ትግል እንደገቡ አሳውቀዋል። በአሁን ሰዓት ከኦዴድ ጋር ትጥቅ ትግል እያደረጉ ያሉት እነኚህ ፋኖች መሆናቸውም ግልጽ ነው። የተጀመረውን ትግል አጠናክሮ ማስቀጠል ሌላኛው ብቸኛ አማራጭ ነው። ኦሮሞሞ ብልጽግና ኦዴድ ባለፉት ሁለት ወራት በሁሉም የአማራ አካባቢዎች በሚጠሩት አካባቢ ፋኖ ትጥቅ ለማስፈታት በሚል የኦነግ ታጣቂ መከላከያን ልብስ በማልበስ ለወረራ ተንቀሳቅሷል። በጎንደር በአብዛኛው አካባቢ ከፋኖ ጋር በድርድር ስም ለጊዜው ጸጥ እንዲል ተደርጓል። በሰሜን ወሎ ከመሪ ወዳጆ ጋር የተደረገው ድርድር ሲከሽፍ መጠነኛ የተኩስ ልውውጥም ተከስቶ ሁሉም ቦታውን ይዞ ሸሽቷል። በደብረ ኤልያስ ከሳምንት በላይ በከባድ መሳሪያ የታገዘ ጦርነት አድርጎ ምንም ሳይሳካለት ተመልሷል። በሸዋና በጎጃም በከባድ መሳሪያ የታገዘ ጦርነት ቢያደርግም ገዳማትና ንጹሃንን ከመግደል በስተቀር አንድም ፋኖ አልተማረከም ወይም አልተደመሰሰም። የኦዴድ ኃይል ተከሽፏል ባይባልም በሸዋና በጎጃም የፋኖ መካከል የሚያኮራ መከላከሉ የደፈጣ ውጊያው የሚሆን የሽምቅ ውጊያ እንዲሁም ደግሞ ለድሮንም በማይመች አሰላለፍ ምሽግን ቆፍሮ ብስል በሆነ መንገድ በመዋጋት ጠላትን ድል በማድረግ ደረጃ ወደር የሌለው ጀብድና ድል ተመዝግቧል። በሸዋና በጎጃም ህዝቡ ለፋኖ የሰጠው ያለው ድጋፍ እጅግ ተስፋ ሰጭ ነው። ፋኖ በቀበሌና በከተማ ደረጃጀት መዘርጋቱ ቢችል በተደራጀ ማጥቃት ባጭር ጊዜ የሆነ ግን ሥራዊት ጠራርጎ ማባረር እንደሚቻል በቅርቡ ያየናቸው ማሳያዎቹ በቂ ናቸው። የአማራ ህዝብ ለጦርነት ወደ ኋላ እንደማይል ግልጽ ነው። አማራ በተደንጥሮ ባሩድ ሲሸተው ተዋጊ ህዝብ ነው። ለውጊያ ግንባሩን የሚሰጥ ጀግና ተዋጊ ህዝብ ከጦርነት ሀብት እንደሚገኝ ካስተማሩት አቁም ሲባል ድል አድርጌ ሳልጨርስ አልመለስም ማለቱም አይቀርም። ስለሆነም ፋኖ ገቢውን ከተለያዩ ምንጮች ለማግኘት መስራት አለበት። ከነጋዴው፣ ከውጭ እርዳታ፣ ከህዝቡ፣ ከባንክ ከመሳሰሉት ገቢ ማግኘት መቻል አለበት። ፋኖ ባንክ መስበር መጀመር አለበት። ምክንያቱም ፋኖ ባንክ ቢሰብር በርካታ ሀብቶችን ቢያጠራቅም የሀገርን ህልውና ለማስቀጠል እንጂ ግለሰብን እንደ ግለሰብ ተቋምን እንደ ተቋም ሊጎዳ የሚነሳ ኃይልም እንዳልሆነ ግልጽ ነው። የአማራ ነጋዴ የወያኔ ወረራን መገንዘቡም በገንዘቡ መክቷል። ይህ ባላብል ኃይል ለፋኖ መለገስም እንዳለበት ዛሬውኑ ማወቅ ግድ ይላል። ፋኖ ተደራጅ፣ በህቡ ተንቀሳቀስ፣ መዋቅርህን ጠብቅ፣ ጸረ ህዝቦቹን ጥላቶችን ለይ፣ እነዚህን አስወግድ፣ ሀገርን ነጻ አውጣ በማለት ኃይሉ እስከዚያ ከባህር ዳር መልእክቱን አጠቃሏል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ። ቅጥፈት ልማዱ የሆነው አገዛዝ በሰሞኑ አመሌን አረሳውን ብሎ አሳስቦናል። በኢትዮጵያ እያፈረሱና ሚሊዮኖችን እያፈናቀሉ ባሉበት ከንቲባ ተብዩ አጎጅ 60 ሺህ ቤት ገንብተን ለህዝብ ልናቀርብ ነው ብላ ስትቀባጥር ተደምጣለች። መጅራሱ ሽመልስ አብዲሳ በሙስናና ዘረኝነቱ የህዝብን ህይወት አመሳቅሎን እያለ በሚሊዮን በላይ ክፍት የሥራ መስክ ለወጣቱ አቅርበናል ብሎ በአዲስ አበባ ወሽቷል። ኮሎኔሉም ወደ ፓሪስ ጉባኤ ብቅ ብሎ ሐሰት አዘል ቀፎ ንግግሩን ጋባሾቹ ጆሮ ላይ ያጭኋል። ሥራውም የለ፣ ሥራ አጥነት በብዛት ጨምሯል። ተጨማሪ ብዙ ህዝብ ወደ ድህነት አዘቅት ገብቶ ይሰቃያል። ኢኮኖሚው ዳሽቋል። ሚሊዮኖች ለከፋ ረሃብ ተጋልጠዋል። በዘረኞቹ ስር ኢትዮጵያ ደቃለች፣ ለመከራ ተዳርጋለች። ይህ ነው የኦሮሞማ አገዛዝ እውነታ። አማራን ሊያጠፋ ኢትዮጵያን ሊያወድሙ ቆርጠው ተነስተዋልና የሚቀየሩ ወይም የሚያቆሙ አይደሉም። ማገጃው ማቆሚያው መንገድ በቃን ብሎ በላያቸው ላይ ማመጽ ነው። አፍራሾቹን መቀንደር ማፍረስ ነው። በለቅሶና ምለላ የሚራራ ልብ የላቸውም። አመጽ ነው ቡከንነታቸውን እውነት አድርጎ የሚገታቸው ሲሉ ግርማዋ ሲሆን ከሃምበርግ ጀርመን ሀገር መልእክታቸውን ደምድመዋል።
ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆች እና አድማጮች በሙሉ እንደምን ሰንብታችኋል? ታጋይ ይሞታል፣ ትግል አይሞትም። ጓዳችን ጓድ አይቶ ካሳን በማጣታችን ጠሊቃ ዘን ተሰምቶናል። የዛሬው ደብዳቤ በጓድ አይቶ ካሳ ስነ ስርዓተ ቀብር ጊዜ በሳንሆዜና አካባቢው ከሚገኙ የኢሃፓ አባላት በሐዘኑ ለተካፈለው ህዝብ የተነበበ መልእክት ነውና እንድታስተላልፉልኝ አደራ እንላለን። መልእክቱ የሚከተለው ነው። በሰው ልጅ ታሪክ ውስጥ ብዙ ጊዜ በተለይም በሃይማኖትና በፖለቲካው ዙሪያ ማለት ይቻላል ብዙ ህዝብ ለራሱ ነው የሚኖረው። ለራሳቸው ሳይሆን ለብዙሃኑ የሚኖሩት ግን በጣም ጥቂት ናቸው። ከነኚህ ጥቂት ሰዎች ውስጥ አይቶ ካሳ አንዱ ነበር ብለን ስንመሰክር በእርግጠኝነት ነው። ዛሬ ያ ትውልድና ከዚያም ቀጥሎ አገርን ጥሎ የተሰደደው ኢትዮጵያዊ ወገን በቁጥር በጣም ብዙ መሆኑ ይታወቃል። በሚሊዮን ይቆጠራል። ግን ስንቱ ነው ለእናት አገሩ ለእውነትና ለወገኑ እድሜ ልኩን የታገለው ብለን ብንጠይቅ በጣም ትንሽ ሰዎች ናቸው ነው መልሱ። በእርግጠኝነት አይቶ ካሳ በዓላማቸው ጸንተው ቃል ኪዳናቸውን ሳያጥፉ እስከ ዕለተ ሞታቸው ድረስ ታግለው ካለፉት ሰማዕታት ዜጎች ውስጥ አንዱ ነው። ጀግንነት ማለት እኮ ሌላ ትርጉም እስካልተሰጠው ድረስ በሃይማኖት እምነቱም ሆነ በፖለቲካ አቋሙ ጸንቶ መቆምንና ለራስ ሳይሆን ለወገንና ለአገር ጥቅም ፍላጎት ራስን አሳልፎ መስጠትን ይጠይቃል። ጀግንነት ለተበደለው መቆምንና ለብዙሃኑ ደህንነትና ፍትህ ቤዛ ሆኖ ማለፍን ይጠይቃል። ነውና ሃይማኖቱን የፖለቲካ አቋሙንና ብሔራዊ ክብሩን በጠቀማ ጠቀም ሳይቀይር በአላማው ጸንቶ ለወገን መድህን የሆነ ሁሉ እኩል ጀግና ነው ማለት ነው። አይቶ ካሳ ጀግና ነውና ሙሉ እምነቱን እንደያዘ ባንዲራውን እንደጨበጠ ስሙን አስሮ ያለፈ ጀግና ነው። የሚገርመው ደግሞ ይህን ሁሉ ያደረገው እኮ ከመወለድ ባሻገር ለሞተለት ህዝብና ላልኖረባት አገር መሆኑ ነው። ምክንያቱም ጀግና እኔ ካልበላሁት ምን ቸገረኝ አይልምና ነው። ስለዚህ አይቶ ካሳ ጀግና ነበር። ምክንያቱም አርበኝነትና ጀግንነት ማለት ለጥቅማ ጥቅም ሳይሆን ለፍትህ ለትርፍና ለሸቀት ሳይሆን ለዓላማና ለመርህ መሞትን ስለሚጠይቅ። ሌላም አለ፣ ጀግንነት ጊዜ ላነሳቸው ጉልበተኞች ሳይሆን ጊዜ ለከዳቸው ደካሞች መቆምን ይጠይቃል። ጀግንነት ለከንቱ ውዳሴና ጉልግዝና ሳይሆን ለእውነት ለፍትህ ለመርህ መሞትን ጨምሮ ማወቅንና መተግበርንም የሚጠይቅ አውድ ነው። ሁሉም ጓደኛና ጓዶቹ እንደሚመሰክሩለት አቶ አይኮ ካሳ መስሎና አስመስሎ ሳይሆን ራሱን ሆኖ የኖረ ሐቀኛ ዜጋ ነበር። አቶ አይቶ ከላይ ፈጣሪውን የሚፈራ ከጎን ሰውን የሚያከብርና ከውስጥ ህሊናውን የሚያዳምጥ ሙሉ ሰው ነበር። በጣም ጨዋ ሰው ስለነበረም የታገለው ለግልዝና ለጓሮ ፖለቲካና የጎሳ ግንጥል ጌጥ ለማንጠልጠል ከቶም አልነበረም። ነውናም እስከ ዕለተ ሞቱ ድረስ ለአገሩ ብሔራዊ ክብርና ኩራት ሲታገል የኖረ ኩሩ የኢሃፓ አባል ነበር። ጓድ አይቶ ካሳ አቋሙ ይህ ነበር። እንደ ሰው አቶ አይቶ ካሳ በጣም ርህሩህ፣ ለጋስ፣ የዋህ፣ ጨዋታ ወዳጅና ጨዋታ የማይጠገብ ፏፏቴ ነበር። ጨዋታና ፈገግታው ሐዘኑም ሆነ ደስታው ከልቡ ነው የሚመነጩት። ውሸት አይወድም። ማስመሰልና መዋሸት ብሎ ነገር በአይቶ ካሳ ቤት የውሃ ሽታዎች ናቸው። ስለሆነም ሳቅና ፈገግታው ተደራርበው ለጨለመ ቤት ሙሉ ብርሃን ይሰጣሉ። ጨዋታው ደስታን፣ ሰላምና ሰላምን የመስጠት ተሰጦ የነበረው ወንድማችን ነበር። ጓድ አይቶ ካሳ ሰልፍና ስምሪቱን ሳያበላሽ ብሔራዊ፣ ህዝባዊና ድርጅታዊ ግዴታውን አጠናቆ ሁላችንም ወደማንቀርበት ዓለም ሰኔ 1 ቀን 2015 ዓ.ም ብረት ከዚህ ዓለም በሞት ተለይቶናል። ሞት አይቀርም ስም አይቀበርም እንዲሉ ታሪክና ገርሉ በድርጅቱ የባህር መዝገብ ውስጥ ተጽፎ ለውድ ባለቤቱና ልጆቹ ማስታወሻ ይሰጣቸዋል። በመጨረሻም ምንም እንኳ ዛሬ በአካል ቢለየንም በመንፈስ አብሮን ይኖራል። የምናከብረው ጓደኛችን ክንዳችን ነውና ከልባችን አይጠፋም። ጓድ አይቶ ካሳ ወደ አሜሪካ ተሰዶ በተለይም ሳንሆዜ ውስጥ ከመጣ ጊዜ ጀምሮ ከጎናችን ሳይለይ ሙሉ ግዴታውን ሲወጣ የኖረ የኢሃፓ አባል ጓዳችን ነበር። እግዚአብሔር ነፍስን በአጸደ ገነት ያኑርልን፣ አሜን። የሳኖዜና አካባቢው የኢሃፓ ቅርንጫፍ ሰኔ 2 ቀን 2015 ዓ.ም።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
አንቺ ፍቅር አምባ ሀገሬ አዲስ አበባ ፍቅር መጀመሪያ ወልቼ
ያደግብሽ ብዙ ያየውብሽ